የአሜሪካ ድምጽ ራዲዮ ጣቢያ ነው። እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 26 2012 ዓ.ም ተመረጽ ዝግጅታችን ጀመረ።
አሁንም ቢሆን ፈተና የሆኑ እንደ አንዳንዶቹ ውሳኔዎች ተቋማዊ በተደረጉት ውሳኔዎች ጥቅ በህብረተሰብ ውስጥ የማይተገበሩ ፈተናዎች አሉ እየገመገምን ነው።
የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን ናቸው። ኮሮና ቫይረስን ለመከላከል ስለሚደረገው ዝግጅት ማብራሪያ ሰጥተውናል። ቆየት ብላችሁ ታዳምጣላችሁ። ታዋቂው የሶል ሙዚቃ አቀንቃኝ ቢል ዋተርስ ሰኞ ዕለት በ81 ዓመቱ ከዚህ ዓለም በሞት ተለይቷል። በሙዚቃ ቃና መሰናዷችን ታሪኩን እንዘክራለን። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ ላይ በቀጥታ ማዳመጥ ትችላላችሁ። በቅድሚያ ግን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልተዋችሁ።
ጤና ይስጥልኝ አድማጮች፣ እንደምን አምሽታችኋል? ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። ዛሬ በኢትዮጵያ በኮሮና ቫይረስ የተያዙ 3 ተጨማሪ ሰዎች መገኘታቸው ተደረገላቸው። 89 ሰዎች ውስጥ ከተገኙት 3 ሰዎች ጋር በአሁኑ ሰዓት የቫይረሱ ተጠቂዎች ቁጥር 38 መድረሱን የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ እንደገለጹት ዛሬ የተገኙት 3ቱም ሰዎች የውጭ ሀገር ጉዞ ታሪክ ያላቸው ሲሆኑ 3ቱም በአዲስ አበባ የሚገኙ ናቸው። ካሁን ቀደም በኮሮና ቫይረስ መጠቃታቸው የተገለጸው የ85 ዓመቷ አዛውንትና በድምሩ 4 ሰዎች ደግሞ ከበሽታው ማገገማቸውን ሚኒስትሯ ጨምረው ገልጸዋል። በሀገር ውስጥ የሚገኙ በጎ ፈቃደኛ ድርጅቶችና ግለሰቦች የኢትዮጵያ መንግስት የኮሮና ቫይረስ ወረርሽኝን ለመዋጋት ለሚያደርገው ጥረት አጋዥ እንዲሆን የለገሱት የገንዘብ ድጋፍ 194 ሚሊዮን ብር መድረሱን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ገለጹ። በውጪ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ደግሞ ወደ 9 ሚሊዮን ብር የሚጠጋ ድጋፍ መገኘቱን አስታውቀዋል። በተጨማሪም ግምቱ ከፍተኛ የሆነ የቁሳቁስ ድጋፍ መገኘቱን አክለው አመልክተዋል። አቶ ንጉሱ ጥላሁን የኢትዮጵያ መንግስት እያደረገ ያለውን እንቅስቃሴ በተመለከተ ለዝግጅት ክፍላችን የሰጡት ማብራሪያ ወደ ኋላ ላይ ይቀርባል። የአዲስ አበባ ከተማ መደበኛ እንቅስቃሴ እንደማይቆም የከተማዋ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ተናገሩ። በመዲናዋ እየተከናወኑ ስላሉ የኮሮና ቫይረስ መከላከል ስራዎች ዛሬ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው አጭር ዘገባ ይዛለች።
የአዲስ አበባ ኮሮና ቫይረስ ስርጭትን ለመከላከልና ለመቆጣጠር የቅድመ ጥንቃቄ ስራዎች እየተሰሩ መሆናቸውን ጠቁሞ ከዚህ ጋር ተያይዞም አሁን ላይ በከተማዋ የታክሲ አገልግሎትን ጨምሮ መደበኛ እንቅስቃሴ እንደማይቆም አስታውቋል። እንቅስቃሴው የማይቋረጥበት ምክንያት ሲያስረዱም
አዲስ አበባ ከመዝጋት ይልቅ ሳይዘጋ ሰዎች ጤና ባለሙያዎች የሚሰጡትና መንግስት የሚሰጠውን ተልዕኮ መውሰድና ጥንቃቄ ማድረግ ነው እንጂ የማንወጣው የኢኮኖሚና የማህበራዊ ክራይሲስ ነው የምንገባው። ከዘጋን በከተማ ውስጥ ያለው ማህበራዊ ኢኮኖሚ ዝቅተኛ የሆነ ማህበረሰብ አለ። በኮንስትራክሽን ኢንዱስትሪ የተሳተፉ ከ300 400 ሺህ በላይ ወጣቶች አሉ። እነዚህ ተዘጉ ማለት ወደ ቤት ተመለሱ ነው የምንላቸው። ቤት ያለው ያለው የት እንደሚሄድ ያው ይታሰባል ማለት ነው። ሶ የማንወጣው የማንቆጣጠረው ስርዓት አልበኝነት ውስጥ ነው የምንገባው እና ወደዛ አንድ ማይታሰብም አዲስ አበባ ላይ የመጨረሻው ማድረግ የሚያቅተን ስመጣ ነው የምንዘገው።
አያይዞም ባለፈው ሳምንት የተደረገው የጸረ ተዋሲያን ኬሚካል ርጭት በተከታታይ እንደሚደረግ ጠቁመው አስተዳደሩ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የእጅ ንጽህና መጠበቂያ ወደ ማምረት እየገባ መሆኑን አስረድቷል። አሁን ላይ በሸማቾች ማህበራት አማካኝነት ከ200,000 በላይ የእጅ ንጽህና መጠበቂያዎች ለህብረተሰቡ የማድረስ ስራ እየሰራ መሆኑንም ነው የገለጹት። በተጨማሪም ለህብረተሰቡ የተለያዩ መሰረታዊ ፍጆታ ሸቀጦችን በማህበራት በኩል የማቅረብ ስራ እየሰራ መሆኑን አስረድቷል። ከኮሮና ቫይረስ ጋር በተያያዘ አላስፈላጊ የዋጋ ጭማሪ ያደረጉ 1300 የንግድ ቤቶች መታሸጉንም
የከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ተናግሯል።
ለአሜሪካ ድምጽ ሀይድ አንቶኒ ከአዲስ አበባ።
የዓለም አቀፍ ቀይ መስቀል ኮሚቴ በሶማሊያ የኮሮና ቫይረስ ወረርሽኝን በመከላከል የህዝብን ህይወት እንታደግ የሚል በአፋጣኝ እርምጃ እንዲወሰድ ተማጽኖ አቀረበ። ሶማሊያ አደገኛ ሁኔታ ላይ እንዳለች የገለጸው ICRC በግጭቶች ቀድሞውንም የተጎዱት ማህበረሰቦች ላይ የቫይረሱ ስርጭት የከበደ ጉዳት እንደሚያስከትል ዛሬ ናይሮቢ ላይ ባወጣው ማሳሰቢያ አስጠንቅቋል። በዓለም አቀፉ ወረርሽኝ በዓለም ዙሪያ የተጠቃው ሰው ብዛት ከአንድ ሚሊዮን አልፏል። በበሽታው የሞቱት ቁጥር ደግሞ ወደ 60,000 እየተቃረበ ነው። በሽታው ሲጀምር የተቀሰቀሰባት ቻይና በቫይረሱ ምክንያት የሞቱባትን ዜጎቿንና ሰማዕታት ስትል የገለጸቻቸውን የጤና ሰራተኞች ዛሬ ቅዳሜ ጠዋት ለሶስት ደቂቃ በአገር አቀፍ ደረጃ አስባለች። ሰንደቅ ዓላማዎች ዝቅ ብለው በተውለበለቡበት ስነ ስርዓት ፕሬዝዳንቱ ሺ ጂንፒንግ እና ሌሎችም ባለስልጣናት በተገኙበት ነው የተከናወነው። በዓለም ከፍተኛው የቫይረሱ ተያዥ ቁጥር ከ278,000 በላይ ተጠቂ ያላት ዩናይትድ ስቴትስ ደግሞ ስርጭቱን በአንድ ወጥ የተባበረ እርምጃ መዋጋት ላይ መንግስት አሁንም እያመነታ መሆኑ ነው የሚስተዋለው። ከዚያ ይልቅ ፕሬዝዳንት ዶናልድ ትራምፕ ክፍለ ግዛቶች ወይም ስቴቶች የጤና ቀውሱን ይበጃል በሚሉት በየራሳቸው መንገድ መዋጋት አለባቸው ሲሉ ተሰምተዋል። የሀገሪቱ የበሽታዎች ቁጥጥርና መከላከል ኢንስቲትዩት በበኩሉ ህዝቡ ለህክምና ባለሙያ የሚሰራውን ሳይሆን ከጨርቅ በተሰራ ጭንብል ቢሸፈን ቫይረሱን መከላከል ይችላል የሚል ምክረ ሐሳብ ሰጥቷል። ፕሬዝዳንቱ ግን ጭንብል ለብሼ አልገኝም ሲሉ ነው የተሰሙት። ጽፈት ቤቴ ፊቴን በጭንብል ሸፍኜ ፕሬዝዳንቶች፣ ጠቅላይ ሚኒስትሮች፣ አምባገነኖች፣ ነገስታትና ንግስቲቶችን ልቀበል ነው፣ ይሄ አይታየኝም ሲሉ ተሰምተዋል ፕሬዝዳንቱ። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
ታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 26 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚው መሰናዶ እንዝለቅ። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያ እየወሰደች ያለውን እንቅስቃሴ በተመለከተ ማብራሪያ እንዲሰጡን ከጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁንን ጋብዘናል። ቃለ ምልልሱም እንደሚከተለው ተዘጋጅቷል። ዓለም አቀፉ የኮሮና ቫይረስ ወረርሽኝ ለመቅታት ኢትዮጵያ እንዴት እየተዘጋጀች ነው በሚል መነሻ ጥያቄ ማብራሪያ የሚሹ ጉዳዮችን አካተን ምላሽ እንዲሰጡን በጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጋብዘናል። አቶ ንጉሱ ለሚሰጡን ማብራሪያ አስቀድመን እናመሰግናለን።
አመሰግናለሁ።
እስካሁን በኢትዮጵያ መንግስት በኩል የኮሮና ቫይረስን ለመቅታት ለመከላከል ስርጭቱንም ለመቆጣጠር የተለያዩ እርምጃዎች እየተወሰዱ እንደሆነ ግብረ ኃይልም ጭምር አቋቁማችሁ እንቅስቃሴ ያደረጋችሁ እንደሆነ ስትገልጹ ቆይታችኋል። እሱን እየተመለከትን ነው። እስካሁን በመንግስት በኩል የሚወጡ መመሪያዎችን፣ በጤና ባለሙያዎች የሚሰጡ ምክሮችንና ሃይማኖት ተቋማት የሚያስተላልፏቸውን ውሳኔዎች
ማህበረሰቡ ተግባራዊ ያላደረጋቸው ወይም እነዚህን መመሪያዎች ከለፍ ተለፊውቱ ጋር አካቶ ወይም ተቀብሎ ተግባራዊ በማድረግ በኩል የገጠማችሁ እንቅፋት አለ ወይ?
እንደነሳሽው በኢትዮጵያ ለመጀመሪያ ጊዜ ቫይረሱ ከታየ ከመጋቢት የመጀመሪያው ሳምንት ጀምሮ በአራተኛው ቀን ወዲያው የሚኒስትሮች ምክር ቤት አስቸኳይ ስብሰባ አድርጎ መጋቢት 7 ቀን በእኛ አቆጣጠር ማለት ነው ማርች 16 ታን የመጀመሪያው ውሳኔ አሳልፏል። በዚህ ውሳኔ በመከተል ለ6 ጊዜያት በመሰብሰብ ወደ 20 ያህል ውሳኔዎችን አሳልፏል። ውሳኔዎቹ ኢኮኖሚያዊ፣ ማህበራዊ፣ ተለያዩ ጉዳዮችን የሚመለከቱ ናቸው። እነዚህ ሁሉ አጠቃላይ ውሳኔዎች የቫይረሱን ስርጭት ለመግታት፣ የህብረተሰቡን ደህንነት ለመጠበቅና ማህበራዊ ተጽዕኖውን ለመግታት ወረርሽኙን በአግባቡ ለመቋቋም የሚረዱ ውሳኔዎች ናቸው። እነዚህ ውሳኔዎች አብዛኛዎቹ በመንግስት ተቋማት የሚፈጸሙት፣ ለምሳሌ የትምህርት ተቋማት፣ የመንግስት መስሪያ ቤቶች ሰራተኛውን መሳሰሉት ውሳኔዎች ተቋማትን የሚመለከቱት አሁን ተግባራዊ ሆነዋል። ለምሳሌ ትምህርት ቤቶች ወዲያው ተዘግተዋል። ቀጥሎም ወደ ዩኒቨርሲቲዎች በመጣበት ጊዜ ከዩኒቨርሲቲዎች ተማሪዎችን ማስወጣት ተችሏል። የመንግስት ሰራተኛውን እንደዛው በቤቱ እንዲቀመጥና በቤቱ ሆኖም እንዲሰራ፣ እነዚህና እነዚህ የመሳሰሉት ውሳኔዎች ወዲያው ተግባራዊ ሆነዋል። ነገር ግን አሁንም ቢሆን ፈተና የሆኑ እንደ አንዳንዶቹ ውሳኔዎች ተቋማዊ በተደረጉት ውሳኔዎች ልክ በህብረተሰብ ውስጥ የማይተገበሩ ፈተናዎች አሉ እየገመገምን ነው። በዋናነት በማስተማር፣ በመምከር፣ በማስጠንቀቅ፣ በማስገንዘብ ችግሩን ለመቆጣጠርና ህብረተሰቡ አውቆና ተግባብቶ እንዲቆጠብ እንዲጠነቀቅ ለማድረግ የተቀመጡ አቅጣጫዎች አሉ። እነዚህ አካባቢ እጥረቶች ይስተዋላሉ። አሁንም ለምሳሌ ሰዎች ሰብሰብ ብለው መገናኘት እንደሌለባቸው፣ ተራርቀው መሄድ እንዳለባቸው ይገለጻል። የሃይማኖት ተቋማት፣ ሁሉም የሃይማኖት ተቋማት በሚባል ደረጃ ውሳኔዎች አሳልፈዋል። ምዕመናንን በየሃይማኖት ተቋማቱ እንዳይመጡና ተሰብስበው እንዳያመልኩ መልእክት አስተላልፈዋል። በኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ሲኖዶስም ውሳኔ ወስኗል። ከእስልምናም እንደዚሁ ተወስኗል። በሁሉም ሃይማኖቶች ውሳኔ ተወስኗል። ይሁን እንጂ አንዳንዶቹ አካባቢዎች ላይ አሁንም ቤተክርስቲያናት አካባቢ እስከ ዛሬ ድረስ ሰዎች በርከት ብለው ተሰብስበው አምልኮት ስራ ውስጥ የገቡበት፣ ከዛም አልፎ በገበያ ቦታዎች እንደ አካባቢ ደግሞ ወጣቶች ተሰብስበው በሚገኙባቸው ቦታዎች፣ በትራንስፖርት ተቋማት ላይ፣ በትራንስፖርት አገልግሎት ሰጪ ድርጅቶች ላይ፣ እነዚህን የመሳሰሉትና የህብረተሰቡ ማህበራዊ እንቅስቃሴ ጎልቶ ይታይባቸው በነበሩ አካባቢዎች አሁንም ቢሆን ፈተናዎች እንዳሉ እያየን እየገመገምን ነው። ዋናው መንገድ እንግዲህ የማስተማርና ህብረተሰቡን የማሳወቅ የማንቃት ነው። አልፎ አልፎም አሁን አንዳንዶቹን በህግ አስከባሪ አካላት ህግ የማስከበርም ጭዎች ተጀምረዋል። ስለዚህ ፈተናዎቹ በአስተምሮ ልክ፣ በአቅጣጫው ልክ፣ በውሳኔው ልክ እነዚህን አክብሮ ተግባብቶና ተባብሮ በመተግበር በኩል ድክመቶች፣ እጥረቶች አሉ። እነዚህ እየፈተኑ ነው።
አንዳንዶቹ እንግዲህ አስደጋጭ እንደዚህ ያለ ወረርሽኝ በሚከሰትበት ጊዜ የሌሎች ሀገሮችንም ልምድ ሲታይ አንዳንዶቹ ነገሮች ለማስተማር ፋታ የማይሰጡ በአስገዳጅ ሁኔታ መከላከልን የሚጠይቁ ሊኖሩ ይችላሉ እና ለምሳሌ ከጠቀሱልኝ ቦታዎች ገበያ ውስጥ፣ ትራንስፖርት፣ ቤተክርስቲያን፣ ወጣቶች እንደዚህ ያሉትን ጠቅሰዋል። ለምሳሌ እንደ ቤተክርስቲያን እና ወጣቶች የሚሰበሰቡበትን አካባቢዎች እርምጃዎችን በመውሰድ የትራንስፖርት አገልግሎቶችም ላይ እንደዛው ፈጣን የሆኑ እርምጃዎችን ወስዶ ለማስቆም መንግስት የቀየሰው ስልት አለ። ምክንያቱም እንዳሉት መምከር ላይ የሚመሰረት ከሆነ ፋታ የሚሰጥ ነገር አይደለም እና ከነዘሙ ወረርሽኝ ስለሆነ
እርግጥ ነው። አሁን በእንደዚህ አይነት ወረርሽኝ ወቅት ከዚህ ቫይረስ ባህሪ አኳያ የተጠነቀቁና በቤታቸው የተቀመጡ ወይም ደግሞ ከሰዎች የራቁ ብቻ ሳይሆን ጥንቃቄ በማያደርጉ ሰዎች ምክንያት እነዚህ የሚጠነቀቁ ሰዎችም ጉዳት ሊደርስባቸው እንደሚችል ይታመናል። ወረርሽኙ ስርጭት በጣም ፈጣን ነው። ይሄንን በመምከርና በማስተማር ብቻ እንወጣው ካል መምከር፣ ማስተማር፣ ማሳወቅ፣ ማግባባት ረጅም ጊዜ የሚወስድ ነው። የቫይረሱ ስርጭት ደግሞ በአጭር ጊዜ ብዙ ህዝብ የሚያዳርስ ነው። ይሄንን ሁለቱን አጣጥሞ መሄድ የግድ ይላል። ከዚህ አቋያ መንግስት የማስተማሩን ስራ በሁሉም አግባቦች ከሃይማኖት ተቋማትም ከምሁራንም ቢያውንም ሁሉንም በመጠቀም የማስተማር ስራውን አጠናክሮ መቀጠል እንዳለበት እየገመገመ እየመራ ነው። ከዛ ውጪ ግን በማስተማርና መምከር ላይ ብቻ አይደለም ያተኮረው፣ ህግ የማስከበር ስራዎችም ተጀምረዋል። ለምሳሌ ሽሻ ቤቶች፣ ጫት ቤቶች፣ መጠጥ ቤቶች፣ ምሽት ቤቶች፣ አልፎ አልፎም ወጣቶች ያላግባብ በበርካታ ሰዎች ተሰብስበው የሚገኙባቸውን አካባቢዎች የመበተን ከዛም አልፎ በመንገድ ላይ በአንዳንድ ከተሞች በስፋት እጅ ለእጅ ተያይዞ የሚንቀሳቀሱባቸው አካባቢዎችን እንደዚሁ የመበተን እንዲተዉ የማድረግ እንቅስቃሴ እና ህግ የበላይነትን የማስከበር ስራ የሰላምና የደህንነት ኮሚቴ የሚል አንድ ኮሚቴ ስላለ ግብረ ኃይል ስላለ ይሄ ግብረ ኃይል በየደረጃው ዋነኛው ስራ የህግ የማስከበር ስራ ስለሆነ የህዝቡን ደህንነት የመጠበቅ ስራ ስለሆነ የማስተማሩንም ህግ የማስከበሩን ስራ አጣጥመው ነው እየተሄደ ያለው። የትራንስፖርት ተቋማት ላይ አገልግሎት ሰጪ ተቋማት ለምሳሌ ታክሲዎች፣ ባጃጆች፣ ሚኒባሶች ምናምን የመሳሰሉ ከአንድ ቦታ ሲወጡ በተቀመጠው ስታንዳርድ መሰረት ያስቀምጡና ይጭኑና ልፍ ሲሉ ሌላ ቦታ ሲደርሱ ሰው ይጨምራሉ። ይሄንን ሲገኝ እርምጃ እየተወሰደ ነው። ህብረተሰቡ ደግሞ ለእንደዚህ አይነት ህገወጥ ተግባር እንዳይተባበርና ራሱንም ለአደጋ እንዳይዳርግ ለሀገርም ለህዝብም ችግር እንዳይፈጥር ያስተምሮ ስራ እየተሰራ ነው። ስለዚህ እነዚህ ሁለቱ ተጣጥመው ነው እየተሰሩ ያሉት፣ ህግን የማስከበርም የማስተማርም። እንዲያም ሆኖ ግን አሁንም ቢሆን ቅድም በተጠቀስኳቸው ቦታዎች አሁንም ጉድለቶች አሉ። ለምሳሌ ቅድም እንደጠቀስኩልሽ በዛሬው ዕለት ለምሳሌ ቅዳሜ ነው አንዳንድ ቤተክርስቲያናት ላይ ተዟዙረው ያዩ የሚዲያ አካላት እና የተለያዩ ሰዎችም እንደገለጹልኝ ለኔም ጭምር አሁንም ይቀንስ እንጂ በሚፈልገው ልክ ህብረተሰቡ ተራርቆ የሚጠበቀውን እያደረገ አይደለም። የእምነት ተቋማት አካባቢ በቤታችሁ ሆናችሁ አምልኩ ተብሏል። ይሄንን የማይጠብቁ ሰዎች አሉ። ስለዚህ ይሄንን ደግሞ የማጠንከርና ፈጣን እርምጃ የመውሰድ እንቅስቃሴ ከሃይማኖት ተቋማት ጋር እየተነጋገር ወሰን ያለነውና አሁንም ቢሆን ግን ጊዜ ፈጅቶብናል። ይሄንን ሁኔታ እያየን እያሻሻልን የምንሄደው ይሆናል ማለት ነው።
ከዚህ ውስጥ ከተጠቀሰው አንዱ ወደ ገበያዎች አካባቢ ነው እና በአብዛኛው ኢትዮጵያ ውስጥ በዝቅተኛ የቀን ገቢ ላይ ተሰማርቶ የሚኖር ህዝብ አለ እና መመሪያዎቹን ተግባራዊ ሊያደርግ ከማይችልባቸው ጉዳዮች አንዱም ይሄ ተብሎ በምክንያትነት ይጠቀሳል። የዕለት ኩርሱን ለማሟላት የቀን ተቀን እንቅስቃሴ ለማድረግ ወደ አደባባይ ይወጣል፣ ወደ ገበያ ቦታዎች ይሄዳል፣ እዛም እጅብ ብሎ ይታያል፣ ይቀመጣል። ይሄ ደግሞ ፍርጭቱን እንዲስፋፋ ከማድረጊያ መንገዶች አንዱ ነው ተብሏል እና ይህንን ለማስቆም መንግስት መፍትሄ የሚሆን ነገር ለማበጀት አንድ ስልት መቀየስ አይችልም ወይ?
እንግዲህ ያው እንደሚታወቀው እንደኛ አይነት አገር በርካታ ህዝብ የዕለት ተዕለት ጉርሱን በየዕለቱ ሰርቶ ወጥቶ ወርዶ ደግሞ የሚያሟላለ የተከማቸ ሀብት ኖሮት ለረጅም ጊዜ ችግር የመቋቋም አቅም ያለው ህዝብ ብዛት አነስተኛ ነው። ስለዚህ ይሄ ጉዳይ ወደ ቤት ተሰብስበ በሚባልበት ጊዜ የዕለት ጉርሱን ዞሮ ሰርቶ የሚያገኘው ህዝብ ህብረተሰብ ክፍል ችግር ውስጥ እንደሚገባ ይታወቃል። እነዚህን ሁኔታዎች ለመቋቋም የተለያዩ ስራዎች እየተሰሩ ነው። አሁን ለምሳሌ በጎዳና ላይ ያሉትን ወገኖችን እርዳት የመደገፍ ህብረተሰቡ ደግሞ ያለው ለሌለው እየደገፈ ይሄን ችግር እንድናልፈው ከዛም ባሻገር ይሄንን በማድረግ ህብረተሰቡ በቆየው ልምዱ እርስ በርስ የሚደጋገፍበት መንግስትም ይሄንን የሚያስተባብርበት የተለያዩ አደረጃጀቶች የሃይማኖት ተቋማትም የህብረተሰቡ ልዩ ልዩ የቆዩ አደረጃጀቶችም ይህን ችግር የሚፈቱበት እና የሚደግፉበት ምቹ ሁኔታ እየተፈጠረ ነው። የሆነ ሆኖ ግን የማይካደው ነገር ምንድን ነው? እንደዚህ አይነት በየዕለቱ የዕለት ጉርሳቸውን ከቤታቸው ወጥተው ተንቀሳቅሰው ባዝነው ተመልሰው የሚያገኙ የህብረተሰብ ክፍሎች እንደሚቸገሩ መንግስትም ያውቃል። ይሄንን ችግር ደግሞ በአንድ ጊዜ መፍታት አይቻልም። የመንግስት አቅምም ያው እንደምታውቁት ውስን ነው። ይሄ የመንግስት አቅም ውስን በሆነበት የህብረተሰቡ አቅም ውስን በሆነበት እና ሁሉም በተዳከመበት ሁኔታ ችግሩን እንዳቅማችን ልናደርግ የምንችለው የምናገኛትን ሀብት በመከፋፈል እና ደግሞ በመተጋገዝ ስለሆነ ይሄንን የማጠናከር ስራም በተለያየ አግባብ እየተሰራ ነው። አንዳንድ የህብረተሰብ ክፍሎች የተሻለ አቅም ያላቸው የተቸገሩትን የመርዳት የመደገፍ የለርጉስ የመስጠት የመንከባከብ ስራዎች እየተሰሩ ነው ያሉት። እስካሁን ባለው ሁኔታ እንደዚህ ነው ይሄን ያለ ነው። ነገር ግን እነን ወረርሽኝ የበለጠ ቢስፋፋ አይደል ከሰጠነው እና በርካታ የህዝብ ቁጥር ወደዚህ ችግር ውስጥ ሊገባብን ከሆነ ከፍተኛ ችግር ውስጥ መውደቃችን አይቀርም። የሆነ ሆኖ ግን መንግስት ከህዝቡ ጋራ ተባብሮ ሁሉንም አማራጮች ተጠቅሞ ይሄን ወረርሽኝ ለማሸነፍና ታጋግዞ ከዚህ ችግር ለመውጣት ሁሉንም አቅሞች አሟጦ እየተጠቀመ ነው። የተለያየ ስትራቴጂ ተጠምጣዋል። እነዚህን በየጊዜው እያየን እየወሰድን እንደሚሄዳቸው ይሆናሉ። ልዩ ልዩ ምጃዎችን ከኢኮኖሚ አፋያ የተወሰዱ እነዚህን ሁሉ ከግምት ውስጥ ያስገቡናቸውና ከዚህ ጊዜ አፋያ ሁሉንም አልደረግርም። ግን ያነሳው ችግር መሰረታዊ ችግር ነው። ለቫይረሱ ስርጭትም አስተዋጽኦ የሚያበረክት ነው። በዚህ ችግር ውስጥ ሆነን ሁለቱንም ችግሮች የድህነት ችግራችንንም የቫይረሱ ስርጭት የሚያመጣብንን ጣጣም ለመሻገር አጣጥመን እንሰራለን ብለን መንግስት ይሄንን ልዩ ልዩ እርምጃዎች እየወሰደ ይገኛል ማለት ነው።
የትራንስፖርት አገልግሎት ላይ የሚነሳ ነገር አለ። ለምሳሌ እንደ አውቶቡስ የመሳሰሉት የትራንስፖርት አገልግሎቶች ጥረቶችን እያደረጉ ነው። የተሻሉ ነገሮች አሉ። በተለይ አዲስ አበባ ከተማ ላይ ያለው ሁኔታ ሲገልጹ፣ ነገር ግን ለምሳሌ እንደ ታክሲዎች፣ ክፍለ ሀገር አውቶቡሶችና የትራንስፖርት እንቅስቃሴ የሚያደርጉ አገልግሎት ሰጪዎች ግን ነገሩን የተረዱት በማይመስል ሁኔታ ሰዎች ተፋፍገው ነው የሚሄዱት የሚል መረጃም ደርሶናል እና ይሄንን ተመልክቶታል የኢትዮጵያ መንግስት?
ቅድም እንደገለጽኩት ይሄ ጉዳይ እየተመረ ያለው ክቡር ጠቅላይ ሚኒስትሩ በሚመሩት አንድ ሚኒስትሪል ስትሪንግ ኮሚቴ በላይነት የሚመራው 7 ንዑሳን ኮሚቴዎች የተደራጁበት ኮሚቴ ነው። በሁሉም ዘርፍ ይሄንን ስራ የሚመራው ከዚህ ውስጥ አንደኛው ቅድም እንዳልኩት የሰላምና ደህንነት ንዑስ ኮሚቴ ነው። በተለይም የጸጥታ መዋቅሩን ያካተተ ምክትል ጠቅላይ ሚኒስትሩ የሚመራ ነው። በሀገር ደረጃ ወደ ታች ሲወርድ ይሄ እስከ ቀበሌ ድረስ ይሄ አደረጃጀት ወርዶ ህግና ስርዓትን የማስከበር ስራ እንዲሰራ ይሄ ሀገር ውስጥ በእያንዳንዱ አካባቢ በድንበር አካባቢ ደግሞ ከጎረቤት ሀገራት ጋር በመተባበር የድንበር አካባቢዎች፣ በአየር መንገድ አካባቢ በሚገቡና በሚወጡ ሰዎች፣ በኳራንታይን ወይም ደግሞ በልዩቶ ማቆያ አካባቢዎች፣ በህክምና አካባቢዎች፣ በአጠቃላይ ደግሞ ይሄንን ችግርና ፈተና መሰረት አድርጎ የንግድ ስርዓቱን ለማዛባት ከሚደረጉ እንቅስቃሴዎች፣ በዚህ አጋጣሚም ደግሞ የሀገሪቱንና የአካባቢውን ሰላምን ለመረበሽ የሚደረጉ እንቅስቃሴዎች ሁሉ እንዳይፈጥኑን ከትንሹ እስከ ትልቁ ችግር ድረስ ተንትኖ እየተሰራ ነው። በዚህ ውስጥ እንደተጠቀሰው ታክሲዎች፣ ባጃጆች፣ ቅድም እንዳልኩት አንዳንድ ሚኒባሶች ምናምን አካባቢ አውቶቡሶችም ጭምር ይሄ ችግር የሌለ ይመስል ያልተሰማ ይመስል ተነሳ የመጓዝ የመታየት ችግሮች ያጋጥማሉ። ይሄ በሚያጋጥምበት ጊዜ ፖሊስ እርምጃ እንዲወስድ ፍጣጣቂያ ተቀምጦ እርምጃ እየተወሰደ ነው። በልዩነት ካለው አዲስ አበባ ብቻ ሳይሆን በየአካባቢው ነው ይሄ ችግር ያለው። ልዩነት ካለው እንግዲህ ምንድነው ጥሩ ይሄ አካባቢ ሁኔታ የሄደበት አለ። መሰረታዊው ነገር የታክሲ አሽከርካሪው ይሁን ተሳፋሪው ይሁን ረዳቱ ይሁን ስምሪቱ ይሁን ይሄ ወረርሽኝ የጋራ በሰው ልጅ ላይ የመጣ ወረርሽኝ ስለሆነ ያለ ትብብር ያለ አንድነት ልንሻገረው ልንወጣው አንችልም። ማናችንም ነጻ ልንሆን አንችልም። ለማናችንም በዚህ ጉዳይ ላይ ኢሚዩን አይደለም። ስለዚህ ሁላችንም ህግ ማክበር አለብን የሚል የህግ አክባሪነት ስለልቦና አስተሳሰብ በአግባቡ አልገነባም። ህዝብ በማጨናነቅና በመሰብሰብ በማጓጓዝ የምትገኝ አነስተኛ ገንዘብ ምናልባትም ያንኑ ገንዘብ የሚሰጠውንም የሚቀበለውንም ግለሰብ በቫይረሱ ምክንያት ይጥሉ ከሆነ ችግር ውስጥ እንወድቁ ከሆነ ገንዘቡም ይቀራል፣ ስራውም ይቀራል። ተያይዘን እንወድቃለን፣ እንጎዳለን ማለት ነው። ይሄን አለመገንዘብ ችግር አለ። ይሄን የማስገንዘብ አንድ ነገር ሆኖ ህግ የማስከበር ደግሞ አለ። ይሄን የሚተላለፉ አሽከርካሪዎችም ስምሪቶችም ሁሉም አካላት ተጠያቂ የሚሆኑበት ስርዓት ተዘርግቷል። ዞሮ ዞሮ ግን ዋናው ነገር አሁንም ቢሆን በህግ አንደኛ የማገድ ነው። የታገዱባቸው አካባቢዎች አሉ። ባጃጅ እንዳይንቀሳቀስባቸው የተደረጉ አካባቢዎች አሉ። ሲንቀሳቀሱ ደግሞ ተላልፈው የተገኙ ተጠያቂ የሆኑባቸው አካባቢዎች አሉ። መንጃ ፈቃድ የተቀሙባቸው አካባቢዎች አሉ። ስለዚህ ለዚህም ነው የማስተማሩንም ህግ የማስከበሩንም ስራ አጣጥመን እየሰራን ነው ያልኩት ማለት ነው።
አቶ ንጉሱ እንግዲህ ሌላኛው ነው በዛሬው እንዲያብራሩልኝ የምፈልገው ጥያቄ በትዊተር ላይ ቁራጭ የፕሮጀክሽን ወይም ግምታዊ አሃዝ አንድ ሰው ስንት ሰው ሊበክል ይችላል በሚል የተሰራ ግምታዊ አሃዝ ነው እና ወደ 28 ሚሊዮን ሞዴል ተሰርቶ ወደ 28 ሚሊዮን የሚሆን ሰው በቫይረሱ ሊያዝ ይችላል። ወደ 9700 የሚሆን ሰው ደግሞ ጽኑ ህሙማን ማገገሚያ ሊያስፈልገው ይችላል መቋቋም የሚያስችል ዝግጅት አለ ወይ የኢትዮጵያ መንግስት?
እንግዲህ አሁን የተቀሰሱን ቁጥር በተመለከተ ማዕከል ደረጃ በተቋቋሙት ኮሚቴዎች አንደኛው ኮሚቴ የጤና ኮሚቴ ነው። ጤና ጉዳዮችን በተመለከተ ዝርዝር መረጃ የሚሰበስብ የሚተነትን የጤናውን ዘርፍ የሚመራ ችግሩን የሚፈታ አቅጣጫ የሚሰጥ ነው። በዚህ የተነታኔ ውስጥ እስካሁን ድረስ ይሄኛውን እስከ አሁን ይሄን ላንቺ መጠይቅ እስከምትሰጥበት ሰዓት ድረስ በተደራጀ መልክ አላወቅኩም አልገመገምንም። አጠቃላይ ግን እኛ እንደ ሀገር ይሄ ችግር ቢሰፋ እና ከፍተኛ ፈተና ውስጥ ብንወድቅ ብለን the worst case scenario የሚባለው መጥፎ ቢከሰት ብለን አቅማችን በፈቀደ መጠን የመንግስትንም የህዝቡንም ያጋሮቻችንንም የበውጪ የሚኖሩ ዜጎቻችንን ጨምሮ ሁሉንም ሀብትና ድጋፍ የሚገኝባቸውን አካላት በማስተባበር ዝግጅት እያደረግን ነው። ለምሳሌ በብሔራዊ ደረጃ የተዋቀረው ኮሚቴ በአዲስ አበባ ህክምናና ለለይቶ ማቆያ የሚሆኑ ተቋማትን የመንግስትን ተቋማትን የባለሀብቶችንም የተለያዩ ተቋማትን የእምነት ተቋማትንም ጨምሮ በፈቃደኝነት ልገሳ ከተደረገ በኋላ ወደ 180 ያህል ተቋማት ዝግጁ ሆነዋል ለለይቶ ማቆያም ለህክምና። እነዚህ ተቋማት በአጠቃላይ ምግብ ይፈልጋሉ፣ አልባሳት ይፈልጋሉ፣ አልጋ ይፈልጋሉ፣ መድኃኒት ይፈልጋሉ፣ ሐኪም ይፈልጋሉ። እነዚህ ላይ ማሟላት ስራዎች እየተሰሩ ነው። በአጠቃላይ ግን እነዚህ አሁን በማዕከል አዲስ አበባ ብቻ ያዘጋጀናቸው ተቋማት ከ180 ሺህ ያህል ሰው ሊያስተናግዱ እንደሚችሉ ታሳቢ ተደርጎ ተወስዷል። ይሄ በሁሉም ክልሎች በክልል ማዕከላትም ወደ ዞንም ሲወርድ በየደረጃው ዝግጅት እንዲደረግ ተደርጓል። ይሄ የከፋው ቢመጣ እንዴት ልንቋቋመው እንችላለን? በሁሉም መንገድ ማለት ነው። የመከላከያ ሰራዊታችንና ፌደራል ፖሊስ ከህግ ማስከበር ባሻገር የህብረተሰቡን ደህንነት ከመጠበቅ ባሻገር የከፋ በርካታ ሰው ቢታመም የሰው ህይወት ማለፍ ቢያጋጥም ምን እናደርጋለን? የትኛው ቅድመ ሁኔታ ከየትኛው ይከተላል ከየትኛው ይቀድማል የሚል ቅድመ ዝግጅት አቅም በፈቀደ መጠን ተደርጓል። ይሄ እንግዲህ በየዕለቱ እየተገመገመ እዚህ አጀንዳ ውጪ ዛሬ የሀገራችን መንግስት ሌላ አጀንዳ የለው አገርና ህዝብ የማዳን አጀንዳ ነው። ነገሮች ሁሉ ለዚህ ጊዜ ዝግጁ እንዲሆኑ ተደርጎ የሰው ኃይላችንም ገንዘባችንም ውቃታችንም ቴክኖሎጂያችንም ግዚያችንም ሁሉንም ለዚህ መድበን እየተረባረብን ነው ያለነው። ከዚህ ርብርብ ማዕከል ውስጥ አሳንሰን ሳይሆን ችግሩ የከፋ ቢሆን እንዴት አድርገን ልንቋቋም እንችላለን ብለን ግጅት እያደረግን ነው። እንግዲህ አቅም በፈቀደ መጠን ነው የሚደረገውና በዚህ አጋጣሚ ግን መላው ህብረተሰብ ሀገራችን ህዝብ ጤና ባለሙያዎችም የጸጥታ መዋቅሩ መከላከያ ሰራዊታችንን ጨምሮ ፖሊስ ወጣቶች አምሳሩ በውጪ የሚኖሩ ኢትዮጵያውያን ሁሉም በአንድ ልብ በአንድ አስተሳሰብ የሚረባረቡበት ችግር ነው። ምናልባትም እኛ ኢትዮጵያውያን በአንድ ጊዜ ስለ አንድ ጉዳይ ኢትዮጵያውያን ብቻ ሳይሆን አገርግጥም ያለም ህዝብ ነው በአንድ ጉዳይ ተመሳሳይ አስተሳሰብና ግንዛቤ ይዘን እየተረባረብን ያለንበት ስለሆነ እንግዲህ በመንግስት በኩል በህዝቡ በኩል ይሄን ያህል ዝግጅት እየተደረገ ነው። አቅም በፈቀደ መጠን ፈጣሪ ከረዳን ምናልባትም ችግሩ ሳይከፋ ቢከፋም ደግሞ አቅማችን በፈቀደ መጠን ለመቋቋም ዝግጅት አድርገናል ማለት ነው።
ይሄ የተቋቋመው እንግዲህ ይሄን መረጃ በተመለከተ ያው ፎም በትክክል በዚህ ደረጃ ተቀናሽቶ አልደረሰኝም ብለዋል። እኛም በጤና ሚኒስቴር በኩል ተከታትለን መረጃው እንዴት እንደሆነ ማብራሪያ እንዲሰጡን እንጠይቃለን። ሌላ ጥያቄ ግን ይሄ ብሔራዊ ኮሚቴ ግብረ ኃይል የተቋቋመው እስካሁን ምን ያህል ገንዘብ መሰብሰብ ቻለ? በእርዳታ በአጠቃላይ
ድጋፎቹ በአይነት አለ፣ በቁሳቁስ አለ፣ በተቋም ለምሳሌ ሆቴላቸውን፣ ህንፃዎቻቸውን፣ ፋብሪካዎቻቸውን እንደገና የሃይማኖት ተቋማት ደግሞ የአምልኮት ቦታቸውን የእምነት ቦታዎቻቸውን የለገሱ አሉ። ስራ ነገር ግን በገንዘብ ብቻ ሲወሰድ ወደ እስከ ትናንት ወዲያ ድረስ እስከ አደራጀንበት ድረስ በዛሬው ለት እንገመግማለን። ተገኘውን ድጋፍ ታጠቃላይ በጥሬ ገንዘብ ብቻ ከ194 ሚሊዮን ብር በላይ እንደተሰበሰበ ሀገር ውስጥ ከውጪው ደግሞ በሚከሚኖሩ ዲያስፖራ ወገኖቻችን ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ 9 ሚሊዮን ብር ያህል እንደተሰበሰበ በርካታ ቁሳቁስ ህክምና ቁሳቁሶች፣ መድኃኒቶች፣ አልባሳት፣ አልጋ፣ የሳኒታይዘር፣ የፊት መሸፈኛ ማስክ እነዚህና እነዚህ መሳሰሉት እንትኖች በገንዘብ ቢተመኑ በጣም በርካታ የሚሆኑ ድጋፎች ተገኝተዋል። እነዚህን አጠቃላይ ግን ምናልባትም ዛሬ የምሰጥሽ ከትናንት ወዲያ የተገመገመው ነው። በዛሬው ዕለት ሲገመገም ደግሞ የምንደርስበትን በተከታታይ በየቀኑ ለህብረተሰቡ እያሳወቅን ነው። በነገራችን ላይ አንደኛው የተደራጀው ኮሚቴ የኮሚኒኬሽን እና የሚዲያ ኮሚቴ ነው። ጤና ሚኒስትር በየቀኑ በ24 ሰዓት ለህብረተሰቡ ለውጥ ቢኖርም ባይኖርም መረጃ ይሰጣል። ከዛ በተደራጀ ሁኔታ የተወሰኑ ውሳኔዎችና የግምገማ ውጤቶችም ደግሞ በጠቅላይ ሚኒስትር ጽህፈት ቤት ክቡር ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በፕሬስ ሴክሬታሪም መረጃን ህብረተሰቡ ቶሎ ቶሎ እንዲሰጥ አቅጣጫ ተቀምጧል። ይህንን ለመተግበር ጥረት እያደረግን ነው። ከክልሎች ጋርም በየቀኑ እየተገናኘን መረጃ እየተለዋወጥን ነው። በክልሎችም እንደዚሁ የመረጃ አሰጣጡ ተጠናክሮ እንዲሄድ አቅጣጫ ተቀምጧል። የተናበበ ስራ ለመስራት ጥረት እየተደረገ ነው በሁሉም መንገድ ማለት ነው።
ይሄ የተሰበሰበው ገንዘብ በቀጥታ ለምንድን ነው የሚውለው? ለምን አይነት ድጋፍ ነው የሚውለው? የተቀመጠ ስልት አለ? ስትራቴጂ አለ?
እንግዲህ የመጀመሪያው ያው ቅድም እንዳልነው ይሄ ችግር የሰው ኃይል ይፈልጋል፣ መድኃኒት ይፈልጋል፣ ቁሳቁስ ይፈልጋል፣ ምግብ ይፈልጋል። ልዩ ልዩ ወጪዎች፣ ገንዘብ የሚያስፈልጋቸው ወጪዎች አሉ። ስለዚህ ይሄንን መሰረት አድርጎ መድኃኒት ለሚያስፈልገው መድኃኒት ለመግዛት፣ ሳኒታይዘር ለሚያስፈልገው ይሄንን ለማድረግ፣ የምግብ አቅርቦት ለሚያስፈልገው ይሄንኑ ለማድረግ ከወረርሽኙ ስርጭት ጋር ተያይዞ አስፈላጊ የሆኑ ግብአቶችን ለማሟላት የሚውል የገንዘብ ድጋፍ ነው ማለት ነው።
በጣም አመሰግናለሁ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ለሰጡን ማብራሪያ። እግዜር ይስጥልን። መልሰን እንደውልልዎታለን ለተከታታይ ማብራሪያዎች እና መረጃዎች። ለዛሬው በአድማጮቻችን ስም እግዚአብሔር ይስጥልን።
አመሰግናለሁ። እኔም መረጃ እንሰጣለን።
በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ በአጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡ እንጋብዛለን። አድማጮች፣ አሁን ቀጣዩ መሰናዶ የሙዚቃ ቃና ነው። ከደስ አለኝ መኮንን ጋር ልተዋችሁ።
ከሲልቨር ስፕሪንግ ሜሪላንድ ሆነሽ አየር መስመሩን ስለለቀቅሽልኝ ጽዮን በጣም አመሰግናለሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ ሳምንታዊ ክብር ሰላምታዬ በያላችሁበት ድረስ። የኮሮና ቫይረስ ረድሜውኑ ዛሬውኑ ቅጭት ያደርገውና ከስቱዲዮ 14 አባሮን ከቤታችን እየሰራን ነው። እለቱን በድጋሚ ለማስታወስ ለተቅዳሜ ሚያዝያ 26 2012 ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ ደግሞ ሚያዝያ 4 2020 ዓመተ ምህረት ላይ እንገኛለን። የዛሬቷ ቀን በታሪኳ ከነ ሆና ካሳለፈቻቸው ዋና ዋና ቤት ክንውኖች መካከል አንድ ሁለቱን ብንመለከት በ1944 እንደ አውሮፓውያን አቆጣጠር መሆኑ ነው 12 የሚሆኑ የአውሮፓ ሀገራት ተሰባስበው ኔቶ የተባለውን ድርጅት መሰረቱ። ድርጅቱ በአሁኑ ሰዓት ወደ 30 የሚጠጉ አባል አገሮች አሉት። በ1968 በዛሬቱ ቀን ነው እቁ የሰብአዊ መብት ታጋይ የነበሩት ዶክተር ማርቲን ሉተር ኪንግ መንፈስ ቴነሲ ባረፉበት ሆቴል በረንዳ ላይ ከሩቅ በተተኮሰባቸው ጥይት ተመተው ህይወታቸው ያለፈ። የዛሬ 44 ዓመት በ1975 ቢል ጌትስ እና ጓደኛው ፖል አለን ማይክሮሶፍት የተባለውን ካምፓኒ መሰረቱ። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ፣ በዛሬቷ ቀን ከተወለዱ ታዋቂ ዓለማችን ሙዚቀኞች መካከል በአርኤንቢ እና በሶል ዜማዎቿ የምትታወቀው ጂል ስካት ትገኝበታለች። 47 ዓመቷ የዛሬቷን ቀን ከዚህቹ ዕውቅ ድምጻዊና ገጣሚ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቃና አድማጮች ካላችሁ መልካም ልደት እየተመኘው ጂል ከተጫወተቻቸው ዜማዎች መካከል ጎልደን የተሰኘውን ዜማዋን እጋብዛችኋለሁ። የአርኤንቢ ድምጻዊ የጂል ስካትን ጎልደን የተሰኘውን ዜማዋን ነበር ያደመጥነው። 47 ዓመቷ ዛሬ ጂል ስካት ከአርኤንቢ ዜማ ሌላ በሶልና በጃዝ የዜማ ስልቶች አጫዋትም ትታወቃለች። ከሙዚቃውም በተጨማሪ በፊልም ትወናም አድናቆትን አትርፋለች። ወደ ዜማችን እንሸጋገርና በመቀጠል የምናደምጠው የሀገረሰብ ዜማ ነው። የዜማው ርዕስ ኪስ ሜል። ድምጻዊ every scar, every mark on my heart, nothing fades away. I feel myself missed. Everything I threw away, every dream, every scene, every song, it is a thing got lost in yesterday. I've been trying. ሀገረ ሰብ ዜማ ተጫዋቹን የዴቪድ ኔልን ኪስ ዩ ቱናይት የተሰኘውን ዜማውን ነበር ያደመጥነው። ዴቪድ ኔል እስካሁን ድረስ አራት የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ሁሉም አልበሞቹ ተወደውለታል። ዜማዎቹም በብዙዎች ተደምጠውለታል። ሰሞኑን ታዋቂ ያለማችን ሙዚቀኞችን በሞት እየተነጠቅን እንገኛለን። አውቁን የካሜሮና የሳክስፎን ተጫዋች ማኑ ዲባንጎን በኮሮና ቫይረስ ስናጣ፣ ባለፈው ሮብለት ደግሞ ታዋቂውን የኒው ኦርሊንስን ተወላጅ የሆነውን የጃዝ ተጫዋች ኤልስ ማርሰለስን ይኸው አደገኛ ቫይረስ ነጥቆናል። ኤልስ ማርሰለስ ከጃዝ ሙዚቀኝነት በተጨማሪም በመምህርነት ስራም አገልግሏል። የ85 ዓመት የእድሜ ባለጸጋም ነበር። በኮቪድ ቫይረስ ሳይሆን በሌላ ህመም ተዋቂውን የካንትሪ ዜማ ተጫዋች ኬኒ ሮጀርስ ካረፈ በኋላ በዚህ ሳምንት ሌላ በዓለም ተደናቂ ሙዚቃ ሰው አጥተናል። የዚህ ሰማነው በአለም ተደናቂ ዜማ ተጫዋች ቢል ዊተርስ ባለፈው ሰኞ በ81 አመቱ በደረሰበት የልብ ህመም አርፏል። በአሁኑ ሰዓት ዓለምን አስከፊው የኮሮና ቫይረስ የብዙዎችን ህይወት እንደቀጠለ ያረገፈ ባለበት ወቅት እንዲሁም የጭንቀትና የትካሴ ጊዜ አጽናኝና ደጋፊ ጓደኛ በሚያስፈልግበት በአሁኑ ሰዓት የቢል ዊተርስ ሊኖሚ ዜማ በብዙዎች እየተደመጠ ይገኛል። ለዶክተሮች፣ ለነርሶች፣ በአጠቃላይ በጤና ጥበቃ ሙያ በተሰማሩ ሰዎችና ለቫይረሱ ህመምተኞች መጽናኛና ሃረሰን ዊትልስ ይባላል ቤተሰቦቹ ያወጡለት ስም። የተወለደው እንደ አውሮፓውያን አቆጣጠር በሐምሌ 4938 ዓመተ ምህረት በምዕራብ ቨርጂኒያ ውስጥ ነው። አባቱ በሞት የተለዩት ገና የ13 ዓመት ታዳጊ ወጣት እያለ ነው። በ17 ዓመቱ በዩናይትድ ስቴትስ ባህር ኃይል ተቀጠረ። ባህር ኃይል ውስጥ እያለ ነው ሙዚቃ ማንጎራጎር የጀመረው። ባህር ኃይል ውስጥ ለ9 ዓመታት ካገለገለ በኋላ በ1965 ባህር ኃይል ለቆ ወጣና በ1967 በሎስ አንጀለስ ከተማ መኖር ጀመረ። በ1971 Just I Am ብሎ የሰየመውን የመጀመሪያ አልበሙን 12 ዜማዎችን አካቶ አወጣም። ከእነዚህ ዜማዎች መካከል
Ain't no sunshine when she's gone. It's not warm when she's away. Ain't no sunshine when she's gone. And she's always gone too long. Anytime she goes away. Wonder this time where she's gone. Wonder if she's gone to stay. Ain't no sunshine when she's gone. And this house just ain't no home. Anytime she goes away. And I know, I know.
No Sunshine የተሰኘው ዜማው ተወደደለት። ከ50 ዓመታት በኋላ አሁንም ድረስ ይህ ዜማ በብዙዎች ይደመጣል ወደፊትም። እንዲሁም በዚሁ አልበም ውስጥ ሌላ ተደናቂ ዜማም አለው። የዜማው ርዕስ Grandma's Hand የሴት አያቶች የተሰኘ ነው። እኔም በአያቴ ስላደኩ ነው መሰለኝ ይህንን ዜማ እጅጉን ወድለታለሁ። ለኔ አያት ያቀነቀነውም ይመስለኛል። ቢል ዊተርስ በአንድ መድረክ ላይ ይህንን ዜማ ሲጫወት በቦታው ለተገኙ በርካታ ሰዎች ሲናገር እስካሁን ከጻፍኳቸውና ከተጫወትኳቸው ዜማዎች ደስ የሚለኝና የምወደው ዜማውንም ሲጫወት ደስታ የሚሰማኝ Grandma's Hand የተሰኘውን ዜማዬን ነው ብሏል። ምክንያቱንም ሲሰጥ አሁን የሆንኩትን ሁሉ ነገር እንደሆን እያስተማረች ያሳደገችኝ አያቴ ነች። የሷን ውለታና የሷን ነገር ሳስብ ስለሷ በዜማ እያንጎራጎርኩ ባድር ደስ ይለኛል ብሏል። እነዚያ የአያቴ እጆች ወጣጧት ቤተክርስቲያን የሚያጨበጭቡት፣ እነዚያ ከረሜላ የሚሰጡኝ የአያቴ እጆች፣ አያቴ ጣቶቿን ወደኔ እየጠቆመች ቢል እባክህ ቀስ ብለህ ሩጥ ተወድቅና ትጎዳብኛለህ። እዚያ ሳረም ውስጥ እባብ ሊኖር ይችላልና ይነክሳል፣ ተጠንቀቅ። እነዚያ በወደቁ ቁጥር ከመሬት ላይ የሚያነሱኝ የአያቴ እጆች Grandma's Hand on Sunday morning. Grandma's hand played a tambourine so well. Grandma's hand used to issue out a warning. She'd say, Billy, don't you run so fast. Might fall on a piece of glass. Might be snakes there in that grass. Grandma's hand.
understand that you really love that man. Put yourself in Jesus' hand, Grandma Zane.
Grandma's Hand የተሰኘውን የቢል ዊተርስን ዜማ ነበር ያደመጥነው። ቢል ዊተርስ በስራው 3 ግራሚዎችን አሸንፏል። አልበሞቹም በበርካታ ሚሊዮን ተሽጠውለታል። ዜማዎቹን በርካታ ታዋቂ ድምጻውያን እየተቀባበሉ ተጫውተውታል። አሁንም እየተጫወቱት ይገኛሉ። በቢል ዊተርስ የህይወት ዙሪያ ያጠነጠነ ስቲል ቢል የተሰኘ ፊልምም ተሰርቶለታል። ታላቁ የሙዚቃ ሰው ቢል ዊተርስ ባለፈው ሰኞ በ81 አመቱ በደረሰበት የልብ ህመም አርፏል። ዜማዎቹ ግን መቼም አያርፉም። ነፍሲ ማር የተከበራችሁ የሙዚቃ ቀን አድማጮች፣ የዛሬ ቷቀን በታሪኳ የሐዘን ጠባሳ ጥላብን ያለፈች ቀን ነች። ታዋቂው የሰባይ መብት ታጋይ የነበሩት ማርቲን ሉተር ኪንግ መንፈስ ቴነሲ ውስጥ ባረፉበት ሆቴል በረንዳ ላይ ቆመው ከጓደኞቻቸው ጋር እየተጫወቱ ይያሉ ነበር ለስታቸው ከሩቅ ተነጣጥረው በተተኮሰ ጥይት ተመተው ህይወታቸው ያለፈችው እንደ አውሮፓውያን አቆጣጠር ሚያዝያ 4 1968 በዛሬው ቀን። የኝን ታላቅ ሰው መሞት እንደሰማች ታዋቂዋ ድምጻዊ ኒና ሲሞን ለምንድን ነው የፍቅርን ንጉስ ያገደሉት? Why the king of love is dead? ብላ ባንጎራጎረችው ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Once upon this planet Earth lived a man preaching love and freedom for his fellow man. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd bleed. Love thy neighbor was his creed. Pain, humiliation, death, he did not dread. With his mind at his side, from his foes he did not hide. It's hard to think that this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope to gain? Will my country end up fall? Is it too late for us all? And could he see the mountaintop? And he knew he could not stop. Always living with the threat of death ahead.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ። እዚ ሬዲዮ ድምጽ አሜሪካ